ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምናመሻችሁ የተከበራችሁ አድማጮቻችን፣ የዕለተ ቅዳሜ ጥቅምት 23 2017 ዓ.ም እንደ አውሮፓውያን አቆጣጠር ደግሞ የህዳር 2 2024 ዓ.ም ፕሮግራማችንን ይዘን ቀርበናል። አሜሪካ የፊታችን ማክሰኞ ፕሬዝደንቷን ትመርጣለች። የሪፐብሊካን ፓርቲው እጩ ተፎካካሪ የቀድሞ ፕሬዝደንት ዶናልድ ትራምፕ እና የዲሞክራቲክ ፓርቲው እጩ ተፎካካሪያቸው ምክትል ፕሬዝደንት ካመላ ሃሪስ እጅግ ተቀራራቢ በሆነ የመራጭ ድጋፍ ብርቱ ፉክክር እያደረጉ መሆናቸውን ስንዘግብ ቆይተናል። ዛሬም በታሪካዊው የአሜሪካ ምርጫ ዙሪያ ዘገባዎችና ከባለሙያዎች ጋር የተደረጉ ውይይቶችን አሰናድተናል። የማስተናግዳችሁ ቆንጅ ይታየ ነኝ። የምሽቱ ዋና አዘጋጅ ጽዮን ግርማ ነች። የፕሮግራሙ አቀናባሪ ንጉሱ ታምሬ ነው። አብራችሁን እንድታመሹ በአክብሮት እየጋበዝን ከዓለም ዙሪያ በተጠናቀሩ ዜናዎች ዝግጅታችንን እንከፍታለን። መልካም ምሽት።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በኦሮሚያ ክልል በታጣቂዎች በተፈጸመ ጥቃት ቁጥራቸው የበዛ ሲቪሎች መገደላቸውን ነዋሪዎች ገለጹ። በኦሮሚያ ክልል ምስራቅ ሸዋ ዞን ዱግዳ ወረዳ በርቢሳ ጋሌና ደረባ በተሰኙ ሁለት ቀበሌዎች ውስጥ ረቡዕ ጥቅምት 21 ቀን 2017 ዓ.ም ምሽት ላይ በታጣቂዎች በተፈጸመ ጥቃት ቁጥራቸው የበዛ ሲቪሎች መገደላቸውን ነዋሪዎች ለአሜሪካ ድምፅ ገለጹ። ወላጆቻቸውን በጥቃቱ ያጡ ቤተሰቦችን ጨምሮ ለአሜሪካ ድምፅ ስለ ጉዳዩ የተናገሩ 6 ሰዎች በዕለቱ በተፈጸመው ጥቃት ቢያንስ 38 ሰዎች መገደላቸውን ተናግረዋል። አቶ አሸናፊ ቦጋለ የተባሉ የአካባቢው ነዋሪ ነፍሰ ጡር ባለቤታቸውን ጨምሮ 5 የቤተሰባቸው አባል በጥቃቱ እንደተገደሉባቸው ተናግረዋል። በጥቃቱ በከፍተኛ ሁኔታ ተጎድታ በሕይወት የተረፈችው ልጃቸው አዳማ ሆስፒታል እንደምትገኝ ተናግረዋል። በዱግዳ ወረዳ ቢርቢሳ ቀበሌ ነዋሪ የሆኑት አቶ ደጀኔ ጥላውን የ77 ዓመት አዛውንት አባታቸው በጥቃቱ እንደተገደሉባቸው ገልጸዋል። በዕለቱ አካባቢውን የሚጠብቁ መስለው ወደ ግቢያችን የገቡ ታጣቂዎች ቤታችንን አቃጠሉት ብለዋል። ቤተሰቡ እርሻ ውስጥ ተደብቆ መቆየቱና ታጣቂዎቹ ቤቱን እንዳያቃጥሉ ልማጽን ብለው የወጡት አባታቸው መገደላቸውን ተናግረዋል። አቶ ደጀኔ የድርጊቱ ፈጻሚዎች የኦሮምኛ ቋንቋ ተናጋሪ ታጣቂዎች መሆናቸውን ገልጸዋል። በጥቃቱ ዋነኛ ተጎጂዎቹ የጉራጌና የአማራ ብሔር ተወላጆች መሆናቸውን ተናግረዋል። ከተጎጂዎቹ መካከል ክልል የኦሮሞ ተወላጆችም እንደሚገኙበትም ገልጸዋል። የምስራቅ ጉራጌ ዞን ሰላም እና ጸጥታ መምሪያ ኃላፊ አቶ ተካሌ ንጉሴ የተፈጸመው ጥቃት ዘግናኝ መሆኑን ተናግረዋል። ሰዎቹ የተገደሉት በመኖሪያ ቤታቸው እሳት ተለቆባቸውና መሳሪያ ተተኩሶባቸው እንደሆነ አስረድተዋል። አንዳንዶቹ ነዋሪዎች ታጣቂዎች ሸኔ ሲሉ የገለጿቸው የኦሮሞ ነጻነት ሰራዊት ታጣቂዎች መሆናቸውን ተናግረዋል። የኦሮሞ ነጻነት ሰራዊት ታጣቂዎች አማካሪ እንደሆኑ የገለጹት አቶ ጅሬና ጉደታ ስለ ጥቃቱ መስማታቸውን ገልጸው በታጣቂዎቹ ተፈጸመ መባሉን አስተባብለዋል። በጉዳዩ ላይ ከኦሮሚያ ክልልና ከአካባቢው ባለስልጣናት መረጃ ለማግኘት ያደረግነው ጥረት አልተሳካም። በሌላም በኩል በኢትዮጵያ የሰሜን ሸዋ ዞን ባለስልጣናት የወካሌ ወረዳ ዋና አስተዳዳሪ አቶ ንጉሴ ኮሩ ጉርሙ ትላንት አርብ በታጣቂ ኃይሎች መገደላቸውን ገልጸዋል። በወረዳው የገዢው ፓርቲ ብልጽግና ጽህፈት ቤት የፌስቡክ ገጽ ላይ የታተመው ዜና አቶ ንጉሴ በካራራ አካባቢ ያለውን የጸጥታ ሁኔታ ለመከታተል በጉዞ ላይ እያሉ ተገድለዋል ብለዋል። መግለጫው ከጥቃቱ ጀርባ የኦሮሞ ነጻነት ሰራዊትን ተጠያቂ አድርጓል። አቶ ንጉሴ የህዝብን ጥቅም ለማስከበር ቆርጠው የተነሱ፣ ህዝቡን ባገለገሉበት ቦታ ሁሉ ከፍተኛ ተወዳጅነት የነበራቸውና ህዝቡን በቅን አመራር ያገለገሉ ሰው ነበሩ ሲልም ፓርቲው ጽፏል። በመንግስት ኃይሎችና በኦሮሞ ነጻነት ሰራዊት መካከል በተፈጠረ ግጭት ሌሎች በርካታ ሰዎች ተገድለዋል ወይም ቆስለዋል የሚሉ ዘገባዎችም አሉ። የአሜሪካ ድምፅ ስለ ግድያው ከዋሌ ወረዳ አስተዳደር እና ከሰሜን ሸዋ ወረዳ አስተዳደር ዝርዝር መረጃ ለማግኘት ያደረገው ሙከራ አልተሳካም። የኦሮሞ ነጻነት ሰራዊት አማካሪ ጅሬኛ ጉደታ ለአሜሪካ ድምፅ እንደተናገሩት ቡድናቸው ጥቃቱን የፈጸመው በዋካሌ ወረዳ ነው። በጥቃቱ ምን ያህል ሰዎች እንደተገደሉ ጅሬኛ አልገለጹም። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የኢራን መንፈሳዊ መሪ አያቶላ አሊ ካሜኒ ዛሬ ቅዳሜ ባሰሙት ንግግር በኢራንና አጋሮቿ ላይ ለሚደርሰው ጥቃት ከባድ ምላሽ እንደሚሰጡ በመግለጽ እስራኤልና ዩናይትድ ስቴትስ ላይ ዝተዋል። የካሜኒ ንግግር የተሰማው እስራኤል እንደ አውሮፓ አቆጣጠር ጥቅምት 26 በኢራን ወታደራዊ ሰፈሮችና ሌሎች ቦታዎች ላይ ባነጣጠረው ጥቃት ቢያንስ 5 ሰዎች መግደሏን ተከትሎ የኢራን ባለስልጣናት ሌላ ምላሽ እንደሚሰጡ ያሰሙት ዛቻ የጨመረ ከመጣ በኋላ ነው። ካሜኒ የጠላቶች የጽዮናዊው መንግስትም ይሁን ዩናይትድ ስቴትስ በኢራን ህዝብና ተቃውሞ ግንባሩ ላይ ያደረጉ ላሉት ነገር በእርግጠኝነት ከባድ ምላሽ ይሰጣቸዋል በማለት ሲናገሩ የኢራን መንግስት በመገናኛ ብዙሃን በለቀቀው ቪዲዮ አሳይቷል። መንፈሳዊው መሪ በዛቻ ስለተገለጸው ጥቃት አይነት፣ ጥቃቱ ስለሚፈጸምበት ጊዜና ቦታ ዝርዝር ማብራሪያ አልሰጡም። የ85 ዓመቱ ካሜኒ ቀደም ሲል በሰጡት አስተያየት ባለስልጣናት የኢራንን ምላሽ ይመዝናሉ ያሉ ሲሆን የእስራኤል ጥቃት መጋነን ወይም በቀላሉ መታየት የለበትም ሲሉ የበለጠ ጥንቃቄ የተሞላበት አካሄድ መርጠዋል። በተያያዘ ዜና ዛሬ ቅዳሜ ንጋት ላይ ከሊባኖስ የተተኮሱ ናቸው በተባሉ የሮኬት ጥቃቶች ታይራ በተባለች ማዕከላዊ የእስራኤል ከተማ 11 ሰዎች መቆሰላቸው ተነገረ። የኢራን መንፈሳዊ መሪ አያቶላ አሊ ካሜኒ እስራኤል በቅርቡ ለወሰደችው እርምጃ አገራቸው የበቀል እርምጃ እንደምትወስድ ቃል በገቡበት ወቅት የተፈጸመ ጥቃት ነው። ሂዝቦላ ጥቃቱ እስራኤል ጅምላ ጭፍጨፋ በማለት ለገለጸው ጥቃት አጸፋ መሆኑን ገልጿል። በተጨማሪም ዳልተን እና ባሪዮሃይን ጨምሮ ወደ ሰሜናዊ የእስራኤል ከተሞች ሮኬቶች መተኮሱን ሂዝቦላህ አመልክቷል። ታይራ ወደ ተባለችው የእስራኤል ከተማ ከሊባኖስ ከተተኮሱት በርካታ ሮኬቶች መካከል ብዙዎቹ በእስራኤል ጦር መክሸፋቸው ሲነገር፣ ሌሎቹ ሰው በሌለባቸው አካባቢዎች ማረፋቸውን እስራኤል አስታውቃለች። እስራኤል በሰሜናዊ ጋዛ በሚገኙ የሐማስ ተዋጊዎች ላይ የምታደርገውን ጥቃት አጠናክራ ስትቀጥል፣ ትላንት አርብና ዛሬ ቅዳሜ በሊባኖስ የሚደረጉ የተኩስ ልውውጦችም ቀጥለዋል። ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
ዜናውን አድምጠን ተመልሰናል። የምትከታተሉት ከዋሽንግተን ዲሲ የሚተላለፈውን የቅዳሜ ምሽት ፕሮግራማችንን ነው። በአጭር ሞገድ በ22 በ25 እና በ31 ሜትር ባንዶች እንዲሁም በሳተላይት ኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ በቀጥታ የሚተላለፈውን ፕሮግራማችንን በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይም በቀጥታ ልትከታተሉ እንደምትችሉ ላስታውሳችሁ እወዳለሁ። በመግቢያው ላይ እንዳልነው የዛሬ ምሽት ሙሉ ትኩረታችን ያደረግነው የአሜሪካ ምርጫ 2024 ቅንብሮቻችንን ስንጀምር የዲሞክራቲክ ፓርቲው እጩ ፕሬዚደንት የምክትል ፕሬዚደንት ካማላ ሃሪስ ባለቤት ደግ ኢምሆፍ በአሜሪካ ታሪክ በቀዳማዊ ባለቤትነት ዋይት ሀውስ የገቡ የመጀመሪያ ወንድ ሆነው ታሪክ ይሰሩ ይሆን ወይስ ሜላኒያ ትራምፕ በድጋሚ ቀዳማዊት እመቤት የመሆን እድል ይኖራቸው ይሆን? በእነዚህ ርዕሶች ዙሪያ የተቀናበሩትን ሁለት ዘገባዎች እናስቀድማለን። የዩናይትድ ስቴትስ ዲሞክራቲክ ፓርቲ እጩ ካማላ ሃሪስ የፊታችን ማክሰኞ በሚካሄደው ፕሬዝደንታዊ ምርጫ ከተመረጡ በአሜሪካ ታሪክ የመጀመሪያዋ ሴት ፕሬዝደንት ይሆናሉ። እሳቸው ብቻ ሳይሆኑ ባለቤታቸው ደግ ኢምሆፍም የመጀመሪያ ወንድ ቀዳማዊ ባለቤት፣ እንደ አገሩ አጠራር የመጀመሪያ ፈርስት ጀንትልማን ተብለው ታሪክ ይሰራሉ። የቀድሞ የመዝናኛ ኢንዱስትሪ የጥብቅና ባለሙያ ደግ ኢምሆፍ ከአራት ዓመታት በፊትም በአሜሪካ የመጀመሪያ ወንድ የምክትል ፕሬዚደንት ባለቤት ሰከንድ ጀንትልማን የሆኑት ናቸው። በመሆኑም በአሁኑ ምርጫ ባለቤታቸው ካማላ ሃሪስ ከቀናቸው ደግ ለሁለተኛ ጊዜ ታሪክ ሊሰሩ ነው ማለት ነው። የአሜሪካ ድምጿ ዶራ መክዋር ያጠናቀረችው ዘገባ እንደሚከተለው ይቀርባል። ደግ ኢምሆፍ ላለፉት አራት ዓመታት ገደማ የምክትል ፕሬዚደንቲቱ የባለቤታቸው ግንባር ቀደም ደጋፊና አበረታች ሆነው ቆይተዋል።
በጣም እወድሻለሁ። ለሁላችንም በመቆም ልትሰሪ በመነሳትሽ በጣም እኮራብሻለሁ።
ካማላ ሃሪስ ፕሬዚደንት ሆነው ቢመረጡም ይህንኑ እንደሚቀጥሉ የሚናገሩት ኢምሆፍ ባለቤታቸው ከተመረጡ የመጀመሪያ ወንድ ቀዳማዊ ባለቤት ነው የሚሆኑት።
I'm going to approach it the same way. Where can I be most?
በዚህ አሁን በማደርገው መንገድ ነው የሚከተለው። ባለቤቷ እንደመሆኔ የትጋነው በይበልጥ ላገለግላት የምችለው በስራው ደግፋታለሁ። ሁሌም እንደምወዳት እወዳታለሁ። ከጎኗ ቆማለሁ። ፕሬዚደንት ስትሆን ደግሞ እኔ መጀመሪያ እንደመሆኔ እሷንም አስተዳደሩንም የአሜሪካን ህዝብም እንዴት ነው ለረዳት የምችለው? ምን ጉዳዮች ላይ ልሰራ እችላለሁ?
ዳግም ሆፍና ካመላ ሃሪስ በጓደኛ አመቻችነት ተገናኝተው በኋላ ትዳር መሰረቱት የዛሬ 10 ዓመት እንደ አውሮፓውያን የዘመን አቆጣጠር በ2014 ነው። ካመላ በፖለቲካው እርከን ከፍ እያሉ ሲሄዱ ደግ እንደ ባለቤት የደጋፊነት ሚናቸውን በደንብ አድርገው በአደባባይ አሳይተዋል ተብሎላቸዋል። በረትገርስ ዩኒቨርሲቲ የአሜሪካ ሴቶችና የፖለቲካ ማዕከል ሊቀመንበር ኬሊ ዲትማር እንዲህ ይላሉ።
እነዚህ ድጋፍ ሰጭነት ሚናዎች ለኔ የማይገቡ ወይም የሚያሳንሱኝ ሚናዎች አይደሉም። ወንድ ስለሆንኩ ማንንም እሷን ወክዬ ወይም እሷን ደግፌ ማገልገል የማይገባኝ አድርጎ እንዲያስብ አልፈልግም ብለው በግልጽ ተናግረዋል።
ካመላ ምክትል ፕሬዚደንት ሲሆኑ ደግ የጥብቅና ስራቸውን ለቀቁና በጆርጅ ታውን ዩኒቨርሲቲ ማስተማር ጀመሩ። ባለቤታቸው አዲሱን የምክትል ፕሬዚደንት ባለቤትነት ስፍራቸውን የራሳቸው አድርገው እንዲይዙት እንዳበረታቷቸው ደግ ይናገራሉ።
በምክትል ፕሬዚደንት ባለቤትነቴ በጾታዊ ጉዳዮች ላይ ሰርቻለሁ። ስለ ጾታዊ እኩልነት፣ ስለ ደሞዝ ክፍያ እኩልነት፣ በቤተሰብ ውስጥ ከሚገጥሙ ችግሮች ጋር በተያያዘ ከስራ የሚወሰድ የረፍት ጊዜን፣ የህፃናት ጥበቃ አገልግሎቶችን በሚመለከት ብዙ ንግግር አድርጌያለሁ።
በሀገረ አሜሪካ እስካሁን የቁንጮዎቹ የሀገሪቱ መሪዎች ባለቤቶች ሴቶች ናቸው። ነገር ግን ደግ ኤምሆፍ በምክትል ፕሬዝደንት ባለቤትነት የመጀመሪያ ወንድ የሆኑበትን ስፍራቸውን ያለምንም ችግር እንደተለማመዱት አሳይተዋል ብለውላቸዋል የአሜሪካ ዩኒቨርሲቲዋ አኒታ ማክብራይድ።
ስለ ቤተሰባዊ ህይወታቸው በግልጽ ይናገራሉ። ረዳታለው የኔ ትልቁ ስራ ለምክትል ፕሬዝደንትነቷ ድጋፍ መስጠት ነው ብለዋል።
በአብዛኛው እስካሁን የአሜሪካ ቀዳማዊት እመቤቶች ዋና ትኩረታቸው የሚያደርጉት ማህበራዊ ስራዎችን ነው። በዋይት ሃውስ ቤተ መንግስት ለውጭ ሀገር መሪዎች የሚደረጉ ኦፊሴላዊ የራት ግብዣዎችን መቆጣጠር፣ መምራት፣ የበዓላት ማስጌጫዎችን መምረጥ የመሳሰሉት።
የሚቀርበውን ምግብ፣ አበባውን፣ ሳህኖቹን መቆጣጠር እንግዲህ እሳቸው ይህን ለማድረግ ይፈልጋሉ? ሊፈልጉም ላይፈልጉም ይችላሉ።
የዩናይትድ ስቴትስ ምክር ቤትና የሥራ አስፈጻሚ ከፍተኛ ባለስልጣናት ባለቤቶችን የሚያስባስበው የሴኔት የባለቤቶች ማህበር የተባለው አካል ፕሬዝደንት የሆኑት ደግ ኤምሆፍ ቦታው የሚጠይቀውን ወግ ለመወጣት ዝግጁነታቸውን አሳይተዋል።
የምሳ ግብዣዎች የሚደረጉበት ጊዜ አለ። በምክትል ፕሬዚደንት መኖሪያ ቤቱ ዝግጅት ይኖራል። እኔም በእነዚህ ባህላዊ ዝግጅቶች ላይ በደንብ ተሳትፌያለሁ። ስለዚህ በቀዳማዊ ባለቤትነት የሚጠበቁ ባህላዊ ወጎች ይኖራሉ። ሙሉ በሙሉ ከልብ ላከብራቸው ዝግጁ ነኝ።
በልማዱ በዩናይትድ ስቴትስ አዲስ ፕሬዚደንት ሲመረጥ ቀዳማዊት እመቤቲቱ የባለቤታቸው በዓለ ሲመት ላይ የለበሱትን ልብስ ዋሽንግተን ዲሲ ለሚገኘው ስሚትሶኒያን ሙዚየም በስጦታ ያበረክታሉ። በዘንድሮ ፕሬዝደንታዊ ምርጫ ታዲያ በስሚትሶኒያን የተሰባሰቡትን የባለ ሲመት የቀዳማዊት እመቤቶች አልባሳት የቀዳማይ አባወራ ሙሉ ልብስ ይቀላቀል ይሆን? እሱን በጥቂት ቀናት ውስጥ የምናየው ይሆናል። የተዋጣላቸው ስሎቬኒያዊ ሞዴል በኋላም የአሜሪካ ቀዳማዊት እመቤት የሆኑት መላኒያ ትራምፕ እንደ አውሮፓውያን አቆጣጠር በ2016 ባለቤታቸው ዶናልድ ትራምፕ የአሜሪካ ፕሬዝደንት ሆነው ከተመረጡ በኋላ መልካምም ጎምዘዝ የሚልም ጊዜ አሳልፈዋል። መላኒያ ትራምፕ በመጪው የፈረንጆች ዓመት ወደ ዋይት ሃውስ የመመለስ እድል ሊኖራቸው ይችላል። የቪኦኤዋ ቬሮኒካ ባልዴራስ ኢግሊሲያስ የላከችው ቀጣዩ ዘገባ የመላኒያ ትራምፕን ሕይወት ወደኋላ መለስ ብሎ ይመለከትና ለሁለተኛ ጊዜ ወደ ዋይት ሃውስ የሚመለሱ ከሆነ ድምፅ ሰጪዎች ከእርሳቸው ምን እንደሚጠብቁ ታስቃኘናለች።
ወላጆች መላኒያ ክናፍስ ብለው ስማቸውን አወጡ። አሁን ዓለም የሚያውቃቸው ደግሞ የቀድሞ ቀዳማዊ እመቤት መላኒያ ትራምፕ በሚለው መጠሪያቸው ነው። እንደ አውሮፓውያን አቆጣጠር ሚያዝያ 26 1970 በቀድሞዋ ዩጎዝላቪያ አሁን ስሎቬኒያ ኖቮ ሜስቶ በተባለ ስፍራ ተወለዱ። ሰቭኒካ በተባለው ከተማ በሚያድጉበት ወቅት አባት መኪና ሻጭ ነበሩ። እናት ደግሞ በጨርቃጨርቅ ፋብሪካ ይሰሩ ነበር። ክናፍስ ግን ፍላጎታቸው ወደ ፋሽን ያጋደለ እንደነበር የትምህርት ቤት ጓደኛቸው የነበሩት ማርጂያና ቪላንቺች ያስታውሳሉ።
She also liked designing. She would
make ልብስ መንደፍ ትወድ ነበር። አሮጌ ልብስን እንደ አዲስ ትሰፋ ነበር።
ክናውስ በአልባሳት ንድፍ የጀመሩትን የኮሌጅ ትምህርት አቋርጠው በመላኒያ ክናውስ ስም በአውሮፓ የሞዴሊንግ ሙያቸውን ጀመሩ። ስኬታማ በመሆናቸውም በ1990ዎቹ ወደ አሜሪካ ሊመጡ ቻሉ። ካትሪን ጀሊሰን በኦሃዮ ዩኒቨርሲቲ የታሪክ ፕሮፌሰር ናቸው።
እንደ ፋሽን ሞዴልነቷና በትልልቅ ግብዣዎች ላይ እንደመገኘቷ ከትራምፕ ጋር የተገናኘችው በዚህ መንገድ ይመስለኛል።
ክናውስ በእንደ አውሮፓን አቆጣጠር ጥር 22 2005 መላኒያ ትራምፕ ሆኑ። የመጀመሪያውና ብቸኛ የሆነውን ልጃቸውን ባረን ከአንድ ዓመት በኋላ ወለዱ። በዛው ዓመት የአሜሪካ ዜጋ ሆኑ።
ዛሬ ከእናንተና ከባለቤቴ ጋር እዚህ መገኘቴ ድንቅ ነው። በሱ በጣም እኮራለሁ።
እንደ አውሮፓን አቆጣጠር ጥር 2017 ዶናልድ ትራምፕ 45ኛው የአሜሪካ ፕሬዝደንት ሆኑ። እንደ ቀዳማዊ መቤት መላኒያ ትራምፕ ዓለምን ዞሩ። ቢቤስት እንደተባለው አይነት በልጆች ጤና፣ በኢንተርኔት ላይ ደህንነታቸው የሚጠበቅበትና ኦፒዮይድ የተባለው ሱስ አስያዥ መድኃኒት አደገኛነት ላይ ያተኮሩ መሰል ፕሮጀክቶችን ጀመሩ። መላኒያ ከሌሎቹ ቀዳማዊ መቤቶች አንጻር ብዙም ላለመታየት ቢሞክሩም ከብዙሃን መገናኛ ትችት እንዳላመለጡ የታሪክ ፕሮፌሰሯ ካትሪን ጀልሰን ይናገራሉ።
በፋሽን ምርጫዋ ወዲያውኑ በዋይት ሀውስ መኖር ባለመጀመሯ ቢ ቤስት የተሰኘው ዘመቻዋ እንደ አንድ ቀዳማዊ እመቤት ፕሮጀክት ውጤታማ ባለመሆኑ ነቀፌታ ደርሶባታል።
መላኒያ ትራምፕ ዋይት ሀውስን ለቀው ከወጡ በኋላ ከህዝብ አይን ተሰወሩ። አልፎ አልፎ የባለቤታቸውን የምርጫ ዘመቻና ትውስታቸውን ያሰፈሩበትን መጽሐፍ ለማስተዋወቅ ብቅሉ ነበር።
ይህንን ትውስታዬን መጽሐፌ ለእኔ በግሌ ትርጉም ያለውና የህይወት ጉዞዬን የሚያንጸባርቅ ነው።
በዊስኮንሲን የተመዘገቡት ኦስትን ስሚዝ በእንደ አውሮፓን አቆጣጠር 2016 ድምፃቸውን ለዶናልድ ትራምፕ ሰጥተዋል። መላኒያ ትራምፕ ወደ ዋይት ሀውስ የሚመለሱ ከሆነ ቢያደርጉ የሚሉትን ሀሳብ አካፍለዋል።
አንድ ሁለት ፕሮጀክቶችን ብትጀምርላለሁ። ለምሳሌ ለትምህርት ቤቶች የሚቀርብ ምግብን የተመለከተው እኔ የምደግፈው ፕሮጀክት ነው።
ዲሞክራቲክ ፓርቲውን የሚደግፉት ጃስሊን ካኡር ደግሞ መላኒያ ትራምፕ ተጽዕኖ ያላቸው ቀዳማዊ መቤት እንዲሆኑ ይመኛሉ።
ወደ ከተማ ሄዶ ነዋሪዎችን ማነጋገር፣ በመላ ሀገሪቱ ተዘዋውሮ ራስን ማስተዋወቅ፣ ከፕሬዝደንቱ ጀርባ እንደሚቆም አንድ ግለሰብ ብቻ ሳይሆን እንደ ሴት የራሷ ኃይል እንዳላት ማሳየት አለባት።
ተንታኛው የታሪክ ባለሙያ ጀሊሰን እንደሚሉት ግን መላኒያ ትራምፕ በድጋሚ ቀዳማዊ መቤት የሚሆኑ ከሆነ በአብዛኛው ከህዝብ እይታ እንደሚሰወሩ ይገምታሉ። ቬሮኒካ ባልደራስ ኢግሌሲያስ ለላከችው ዘገባ እንግዶ ለነኝ ዋሽንግተን ዲሲ።
ምርጫ 2024 ነክ ዘገባዎቻችንን እንቀጥላለን። ኤሌክቶራል ኮሌጅ ከአንድ ሰው አንድ ድምፅ ዓለም አቀፍ መርህ አንጻር ሲታይ የቀጣዩ ውይይት ርዕስ ይሆናል። በአሜሪካ ምርጫ መጨረሻ ላይ ፕሬዝደንቱን የሚመርጠው አካል ኤሌክቶራል ኮሌጅ በመባል ይታወቃል። የኤሌክቶራል ኮሌጅ አባላት 538 ናቸው። ይኸውም የተወካዮች ምክር ቤት አባላት 435፣ የሕግ መወሰኛ ምክር ቤቱ ሴኔት 100 አባላት፣ እንዲሁም የዋሽንግተን ዲሲ 3 ተወካዮች ድምር መሆኑ ነው። አባላቱም ልክ እንደ ተወካዮች ምክር ቤት አባላት ሁሉ ከየግዛቱ በሕዝብ ብዛት ልክ ይመለመላሉ። ከምርጫው በኋላ ባለው ቀጣይ ወር ተሰብስበው ፕሬዝዳንቱን ለመምረጥ ድምጽ ይሰጣሉ። ለመሆኑ ይህ ኤሌክቶራል ኮሌጅ የተባለው አካል ታሪካዊ አመጣጡ ምን ይመስላል? አንድ ሰው አንድ ድምጽ ከሚለው ዓለም አቀፍ መርህ ጋርስ እንዴት ይታያል? ጥቅሙና ጉዳቱስ? ባልደረባችን እንግዱ ወልዴ በጆርጂያ ስቴት ዩኒቨርሲቲ የፖለቲካ ሳይንስ ተባባሪ ፕሮፌሰር የሆኑትን ዶክተር ፋሲል ቸርነትን አነጋግሯል።
ጤና ይስጥልኝ ክቡራትና ክቡራን፣ እንግዶ ሌኔን ከአሜሪካ ድምፅ። የአሜሪካንን ምርጫ በተመለከተ የአሜሪካ ድምፅ የአማርኛው ክፍል አገልግሎት የተለያዩ ቃለመጠይቆችን፣ ዘገባዎችንና ዝግጅቶችን ሲያቀርብ ቆይተዋል፣ ወደፊትም ያቀርባል። በዚህ አጭር ውይይት የሚሳተፉት ከዚህ በፊትም ተባባሪያችን የሆኑትና ከዚህ በፊት በነበረን ውይይት በአሜሪካ ኤሌክሽን ምርጫ ዋና ዋና ጉዳዮችና ፖሊሲዎች ምንድን ናቸው፣ ዓለም አቀፋዊ አንድምታውስ ምንድን ነው የሚለውን የተወያየ ነው። ዶክተር ፋሲል ቸርነት ናቸው። በጆርጂያ ስቴት ዩኒቨርሲቲ በፐሪሜትር ኮሌጅ የፖለቲካ ሳይንስ ተባባሪ ፕሮፌሰር ናቸው። ዶክተር ፋሲል እንደገና ለዚህ ቃለ መጠይቅ ስለተባበሩኝ አመሰግናለሁ።
እኔም አመሰግናለሁ ስለጋበዛችሁኝ።
በአሜሪካ ምርጫ እንግዲህ አንዱና ዋናው ምናልባትም እንግዳ የሆነው ነገር ኤሌክቶራል ኮሌጅ የሚባለው ነገር ነው። ተመጣጣኝ አማርኛ አላገኘሁለትም። ምናልባት እርስዎ ካለዎት ይነግሩናል። በስተመጨረሻ የአሜሪካንን ፕሬዚደንት የሚወስነው የእነዚህ የኤሌክተርስ የተባሉት የኤሌክቶራል ኮሌጅ አባላት ወይም በሂደቱ ያሉ ተወካዮችን በላቸው ናቸው። እንግዲህ ከቀጥታ ድምፅ በበለጠ የእነሱ ድምፅ ነው በስተመጨረሻ ተቆጥሮ ፕሬዚዳንቱ ይሄ ነው የሚባለው ማለት ነው። በመጀመሪያ እስኪ ኤሌክቶራል ኮሌጅ ምንድን ነው፣ በመጠኑ ደግሞ ታሪካዊ አመጣጡን እናነሳና ሌሎች አንዳንድ ነጥቦች ከእሱ ጋር የተያያዘውን እናነሳለን።
እሺ፣ ከታሪካዊ አመጣጡ ልጀምርና በ1787 የነበረው የህገ መንግስት አርቃቂ ጉባኤ ማለት ነው። እንግዲህ ከዛ በፊት ታሪኩ ምንድን ነው? እነዚህ ከእንግሊዝ ቅኝ ግዛት የወጡት ኮሎኒዎች ወይም ቅኝ ግዛቶች 13ቱ ተሰብስበው ያቋቋሙት መንግስት ነበረ። ኮንፌዴሬሽን ነበረ ያ መንግስት ማለት። አብዛኛው ስልጣን በግዛቶቹ ተይዞ የፈጠሩት ማዕከላዊ መንግስት በጣም ደካማ ነበረ እና ሲያዩት በጊዜው የነበሩትን የተለያዩ ችግሮች እና የጋራ ጉዳዮች ለመፍታት በቂ ሆነው ስላላገኙት የኮንስቲትዩሽን የህገ መንግስት አርቃቂ ጉባኤ እንዲጠራ ተስማምተው ነው እንግዲህ በ1787 ህገ መንግስቱ የረቀቀው። በዛን ጊዜ ሲረቅ አንዱ የነበረው ውይይት ምንድነው፣ ከብዙ ጉዳዮች መካከል ፕሬዚዳንቱ እንዴት ይመረጥ የሚለው ጥያቄ ነበር እና የቀረቡት አማራጮች አንደኛው ህዝቡ ቀጥታ ይምረጠው ነው። ሁለተኛው አማራጭ ደግሞ የለም፣ የህዝቡ ተወካዮች በኮንግረስ ውስጥ ያሉት እነሱ ይምረጡት፣ በተለይ ደግሞ ሴኔቱ ይምረጠው ቀጥታ የሚል ነበር እና አስታራቂ የሆነ የቀረበው ሀሳብ ይሄ ኤሌክትራል ኮሌጅ ነው። ኤሌክትራል ኮሌጅ ለጊዜው ድምፅ ሰጪ ኮሚቴ ብንለው እንግዲህ ምን ያህል አጥጋቢ ትርጉም እንደሚሆን አላውቅም፣
የሚያስገል ይመስለኛል።
እሺ፣ እና ይሄ ነው እንግዲህ የተፈጠረው እና ይሄ ድምፅ ሰጪ ኮሚቴ እንዴት ነው የተዋቀረው የሚለውን ለመወሰን በ50 ግዛቶች ውስጥ በእያንዳንዱ ግዛት የኮንግረስ ተወካዮች አሉ። እያንዳንዱ ግዛት በዛው ህገ መንግስት ላይ የተወሰነ አንዱ ነገር ምንድን ነው፣ እያንዳንዱ ግዛት ሁለት ሁለት ሴኔተር ይኖረዋል። ትልቅ ሆነ ትንሽ ሆነ ሁለት ሁለት ሴኔተር ይኖረዋል። በዛ ደግሞ በህዝቡ ብዛት ላይ እንደ የህዝቡ ብዛት ኮንግሬሽናል ተወካዮች ይኖሩታል። ስለዚህ የአንድ ስቴት ድምፅ ሰጪ ኮሚቴ ቁጥር የሚወሰነው በኮንግረስ ባሉት ተወካዮች ብዛት ነው። ለምሳሌ ጆርጂያ ብንመጣ ሁለት ሴኔተሮች አሉን እንደ ማንኛውም ስቴት፣ 14 ደግሞ የተወካዮች ምክር ቤት ልበለው ተወካዮች ቀጠናዎች ወይም ዲስትሪክቶች አሉ። ስለዚህ በአጠቃላይ ሁለቱን ስደምር 16 መራጮች አሉን ማለት ነው። እና ህዝብ በዛ ያለ ህዝብ ያለው ስቴት ደግሞ በዛ ያለው ድምፅ ሰጪ ወይም ይኖረዋል ማለት። ለምሳሌ ካሊፎርኒያን ብናይ 53፣ ቴክሳስንን ብናይ፣ ኒውዮርክ ብናይ 29። እንደየ ህዝብ ብዛቱ የሚወሰነው ምንድን ነው? በየ10 ዓመቱ የህዝብ ቆጠራ ስላለ ህዝብ ከአንድ ስቴት ወደ አንድ ስቴት ሙቭ ካረገም ሰው ፈልሶ የመጣበት ስቴት ተጨማሪ ያገኛል ማለት ነው። የወጣበት ደግሞ ይቀነስበታል ማለት ነው። በ2000 ጆርጂያ አንድ ተጨማሪ ግዛት አግኝቷል፣ ምክንያቱም ሰው ወደዚህ ብዙ ፈልሶ ስለመጣ ማለት ነው። እና እነዚህ ሰዎች እንዴት ነው የሚመረጡት ስትል፣ እያንዳንዱ ፖለቲካ ፓርቲ በየስቴቱ የራሱ ህግ አለው። እነዚህን ኤሌክተሮች የሚመርጥበት መራጮችን የሚመርጥበት እና መራጮቹ በአብዛኛው ጊዜ ምንድን ነው የብዙ ጊዜ የፓርቲ ታማኝ አገልጋዮች የሆኑ ሰዎች ናቸው እና ይመረጣሉ። ኖቬምበር 5 ኤሌክሽን አለ። ከዛ በኋላ ያንን ድምፅ መሰረት በማድረግ ዲሴምበር ላይ ኤሌክተሮቹ በየስቴቱ ተገናኝተው ኤሌክቶራል ቮቱን አሎኬት ያደርጋሉ ለአሸናፊ ማለት ነው። አሁን በ48 ግዛቶች ውስጥ የሚጠቀሙት ዊነር ቴክ ኦል ሲስተም የሚባለው ነው።
አሸናፊው ጠቅልሎ ይውሰድ።
አዎ ማጆሪቲ ማግኔት አብላጫው 50 ፕላስ ማግኔት የለበትም። ሁለት ተወዳዳሪዎች ካሉ አንዱ 25% ያገኝ አንዱ 30 ያገኝ 30 አብላጫ ባይሆንም ሞር ቮትስ ሆነ እሱ ሁሉንም ጠቅሎ ይወስዳል ማለት ነው። በ48 ስቴቶች ውስጥ እንደዚህ ነው አልኩ። ሜን እና ኔብራስካ ግን የሚጠቀሙት ፕሮፖርሽናል ሪፕሬዘንቴሽን ሲስተም የሚባለው
ተጠመጠመና ባሸነፉት ድምጽ ልክ እንበለው።
አዎ እንደዛ የሚያደርግ አካሄድ ነው ያላቸው። ስለዚህ ያም ሆነ ይሄ እነዚህን ቮቶች በየስቴቱ ምርጫ ሰጪዎቹ ከወሰኑ በኋላ ያ ወደ ዩናይትድ ስቴትስ ኮንግረስ ይላካል። በቫይስ ፕሬዚደንቱ መሪነት ኤሌክሽኑ ሰርቲፋይድ ይሆናል ማለት ነው። ጃንዋሪ 6 ላይ ሰርቲፋይድ ይሆናል። ፕሬዚዳንቱ ጃንዋሪ 20 ላይ ኢናጉሬትድ ይሆንና ተርሙን ይቀጥላል ማለት ነው። እና ይሄ ነው አሰራሩ በመሰረታዊ ደረጃ።
ትክክል ነው። የመራጭ ኮሚቴ ብለውታል፣ እኔም እሱን አገላለጽ እጠቀማለሁ። እነዚህ አባላት በእርግጥ በየግዛቱ በአስገዳጅ ደረጃ በመቀጫም ደረጃ ሕግ የወጣ ይመስለኛል። በአንዳንዶቹ ከተቀመጠው አሰራር ለምሳሌ አሁን አሸናፊው ጠቅልሎ ይውሰድ የሚለው አለ እና ከዛ ውጭ ወጥተው ያንን ድምፅ በሚሰጡበት ጊዜ አፈንግጠው ተደርጎም የሚያውቅ ይመስለኛል በታሪክ ቢያደርጉ ምንድን ነው አሁን ዋስትናው? ምክንያቱም እንደተመለከት ነው የቀጥታ ድምፅ የሚቆጠረው ዋናው ፕሬዚዳንቱን የሚመርጠው አይደለም። በተለያየ ጊዜ በታሪክም በቅርብ ጊዜ እንዳየ ነው የአብዛኛውን ህዝባዊ ድምፅ አግኝተው ግን የኤሌክቶራል እነዚህ የአስመራጭ የመራጭ ኮሚቴ ውስጥ ያሉ ሰዎችን ድምፅ ባለማግኘታቸው የፕሬዚደንትነት ስልጣኑን ያጠዋሉ። በቅርብ ጊዜ የሆኑ ሁን መጥቀስ ይቻላል እና እነዚህ ነገሮች ይመስለኛል አንዳንድ አሜሪካውያንን የእኔ ድምፅ ዋጋ የለውም ወደሚል አስተሳሰብ የወሰዳቸው ይመስለኛል። እና እስኪ እነዚህ ነጥቦች ላይ ደግሞ የሚነግሩን ካለ።
እሺ ነገሩ ልክ ነው። በመሰረታዊ ሀሳብነቱ አንደኛ ነገር እነዚህ መራጮች ድምፅ አንሰጥም ወይም ደግሞ ላሸነፉ ሰው አንሰጥም ብል በህግ በኩል የሚያስቀጣ ብዙ ነገር አልነበረም። በመጀመሪያ ደረጃ ህገ መንግስቱም ላይ ይሄ እናድርጉ የሚል ነገር የለም እና ፌድለስ ኤሌክተርስ ይሏቸዋል፣ ታማኝ ያልሆኑ መራጮች። ባለፈው አሁን በ2016ም ታይቷል። በተለያዩ ስቴቶች ድምፃችንን አንሰጥም የሚል ነገር በ2020ም ታይቷል። እና አሁን ብዙ ስቴቶች ምን እያደረ ህግ እያወጡ ነው። በህገ መንግስቱ መሰረት ድምፃቸውን በህዝብ ድምፅ መሰረት አድርገው ካልሰጡ ቅጣት እንዲኖር የሚል ህግ እያወጡ ነው። እና ሱፕሪም ኮርቱም ይሄንን አጽድቆታል። ክስ ወደዛ ሄዶ ነበር፣ የለም ህገ መንግስቱ አይደለም የሚል ነው። ይሄ ተግባራዊ መሆን አለበት የፖለቲካ ስርዓቱ በትክክል እንዲሰራ ከተፈለገ ብሎ ያንን አጽድቋል። ከዛ በተረፈ ግን አንደኛ ነገር ይሄ ሲዋቀር የድምፅ ሰጪ ኮሚቴው ወይም ኤሌክቶራል ኮሌጅ ሲዋቀር አንደኛው ዓላማ ምንድን ነው? እነዚህን ብዙ ህዝብ የሌላቸውን ትናንሽ ግዛቶችም ጠቃሚ ያደርጋቸዋል ምርጫ ላይ እነሱም ይቆጠራሉ እና ያበረታታል፣ የዲሞክራቲክ ተሳትፎን ያበረታታል የሚል ነበር። ግን አሁን የመጣው ችግር ምንድን ነው? እነዚህ ለምሳሌ አሁን ትራምፕ ነው ሂለሪ ክሊንተን ወደ 3 ሚሊዮን ድምፅ የህዝብ ድምፅ አግኝታ ነበር፣ ግን ተሸንፋለች። ይህ የሚሆንበት ምክንያት ምንድን ነው? እንደ ካሊፎርኒያ፣ ኒውዮርክ የመሳሰሉትን ትላላቅ ግዛቶች በሙሉ ወስዳ፣ ትራምፕ ግን እነዚህን ትናንሽ ስቴቶች እንደ ዋዮሚንግ ያሉትን ትናንሽ ስቴቶች በሙሉ ብዙ ድምፅ አግኝቶ ነበር። እና እዚህ ላይ ምንድነው ማየት ያለብን? አሁን ካሊፎርኒያ ውስጥ ወደ 37.5 ሚሊዮን ህዝብ አለ እና 53 ኮንግሬሽናል ዲስትሪክት አለ። ስታካፍለው በእያንዳንዱ ዲስትሪክት አንድ ተወካይ የሚወክለው 735,000 ሰው ነው። ወደ ዋዮሚንግ ስትሄድ ደግሞ ወደ 592,000 ነው የህዝብ ብዛቱ እና 3 ኮንግሬሽናል ዲስትሪክት አላቸው። ለሶስቱ ስታካፍል አንዱ ዲስትሪክት አንድ ተወካይ የሚወክለው 190,000 ሰው አካባቢ ነው። ይህ እንግዲህ አንድ ሰው አንድ ድምፅ አለው የሚለውን ዲሞክራሲያዊ መርህ የቫዮሌት የሚያደርግ ነው ማለት ነው። ለዚህ ነው በዚህ የተነሳ እነዚህ ትናንሽ ስቴቶች መጠናዊ ያልሆነ ኢንፍሉዌንስ እንዲኖራቸው አድርጓል ኤሌክቶራል ሲስተሙ እና በ2000 አልጎር 2016 ሂለሪ ክሊንተን እንደዚህ ተሸንፈዋል። በተጨማሪ ከዛ አይ በታሪክ ወደ 3 ጊዜ ተቀላለው ወደ 5 ጊዜ ይሄ ነገር አትምሯል ሆኗል። ስለዚህ እንዳልከው እውነተኛ ችግር ነው ማለት ነው። እና ሌላው ነገር ደግሞ ምንድነው በአብዛኛው ከዚህ ቤት በታየው ምርጫዎች ማን ስቴት ወደ ሪፐብሊካን ፓርቲ እንደሚመርጥ ማን ስቴት ወደ ዴሞክራቲክ ፓርቲ ይመርጥ ታውቋል። ስለዚህ አብዛኛው ግዜ ተመራጮች ግዚያቸውን የሚያጠፉት ካምፔናቸውን የሚያደርጉት እት ነው እነዚህ ባትል ግራውንድ የሚባሉ ስቴቶች ላይ ነው። እነዚህ እንግዲህ ባትል ግራውንድ ስቴት ማለት ምንድናቸው? ሁለቱም ፓርቲዎች አብላጫ ድምጽ ያላገኙበት ቦታ ነው ባለፉት ምርጫዎች። ይሄ ሊፈጠር የሚችለው እንደው በህዝብ ፍልሰት የፖፑሌሽኑ እየተቀየረ ሲመጣ አንዳንድ ፖለቲካ ኢሹዎች ሲመጡ እንደ ኦሃዮ ለምሳሌ ዊስኮንሲን አሁን ጆርጂያም ፔንሲልቬኒያ ኔቫዳ አሪዞና እነዚህ አሁን በጣም ባትል ግራውንድ ስቴት ሆነዋል ማለት ነው። ስለዚህ ወደ ዋና ዋናዎቹ ኦልሬዲ ወደ ታወቁት ግዛት ሄደው ማንንም ሰው ገንዘብ አያጠፋም ማንንም ሰው ወረጡኝ ብሎ የምርጫ ቅስቀሳ አያደርግም። እነዚህ ላይ ነው ግዚያውንም ሰዓቱንም ገንዘቡንም የሚያጠፋው ማለት ነው። እና ይሄ እንደገና መልሶ ያልታቀደ ችግር አምጥቷል ማለት ነው። ሌሎች ስቴቶች ሰው ምርጫዬ የኔ ድምጽ ዋጋ የለም የሚለው በዚህ ምክንያት ነው። እና ይሄንን አሁን ለመቀየር ብዙ ጥረት ተደርጓል ኤሌክቶራል ኮሌጁን ለማሻሻል። ነገር ግን የአንዱ ችግር ምንድነው የአሜሪካን ህገ መንግስት የማሻሻያ አንቀጽ በጣም አስቸጋሪ አድርጎታል ኮንስቲቱሽን ህገ መንግስቱን ለመቀየር። አንደኛው ሁለት ነገሮች መሆን አለባቸው ህገ መንግስቱን ለመቀየር። አንደኛው ምንድነው ኮንግረስ ውስጥ ሴኔት እና ሃውስ ውስጥ 2/3 ድምጽ መኖር አለበት አንድ አሜንድመንት ፕሮፖዝ ለማድረግ። ከዛ በኋላ ወደ ስቴቶች ይሄድና ጉዳዩ 3/4 የስቴት ህግ አውጪ ተወካዮች ማጽደቅ አለባቸው። እስከዛሬ ወደ 10 ሺህ የሚሆን ፕሮፖዛል ተሞክሯል ለመቀየር። ከዛ ውስጥ ግን 27 ብቻ ነው ያለፈው ላለፉት 300 ምናምን አመታት 400 አመታት። እና አሁን የተጀመረው እንቅስቃሴ ምንድነው ህገ መንግስቱን ሳንቀይር ኤሌክቶራል ኮሌጁ እንዴት እንደሚሰራ መቀየር እንችላለን የሚል እንቅስቃሴ ተነስተዋልና ናሽናል ፖፑላር ቮት ኮምፓክት የሚባል እንግዲህ ስቴቶች ናቸው የራሳቸውን የምርጫ ህግ የሚያወጡት። ስለዚህ ህጋቸው መቀየር ይችላሉ ማለት ነው። አሁን የተስማሙት ምንድነው አንድ ላይ ሆነን ይሄንን ከፈረምን ሁሉ ግዜ ድምጻችንን የኤሌክቶራል ኮሌጅ ወይ ድምጽ ሰጪ ድምጹን የምንሰጠው የናሽናል ፖፑላር ቮቱ ላሸነፈው ካንዲዴት ነው የሚል ውሳኔ ላይ ደርሰዋል። እስካሁን እነዚህ ስቴቶች ኤሌክቶራል ቮት ተደምሮ ወደ 205 ይሆናል። እና አሁን ጥቂት ግዛቶች ስቴቶች ተጨምሮ ደግሞ ወደ 270 ከሆነ ህገ መንግስቱን ሳትቀይር ይሄንን ኤሌክቶራል ኮሌጅ አሰራሩን ለመቀየር ተቻለ ማለት ነው። እና ይሄ ብዙ ድጋፍ ያገኘ የለውጥ ጥረት ነው።
ዶክተር ፋሲል ቸርነት በኤሌክቶራል ኮሌጅ ላይ ለሰጡን ማብራሪያ እናመሰግናለን። በሌሎች ጉዳዮች ላይ እንደምናገኘው ተስፋ እናደርጋለን።
አመሰግናለሁ።
የአሜሪካ ምርጫ 2024 ቅንብሮቻችን ይቀጥላሉ። በማስከተል የሚቀርቡት ቅንብሮች በዩናይትድ ስቴትስ ምርጫ የኢትዮጵያውያን አሜሪካውያንን ድምጽ ይቃኛሉ። ትውልደ ኢትዮጵያ አሜሪካውያን በዩናይትድ ስቴትስ ፖለቲካ ውስጥ ያላቸውን ተሳትፎ መልከት የሚያደርግ ተከታታይ ቅንብር የመጀመሪያ ክፍል ነው። ለመሆኑ የተለያዩ የኢትዮጵያ አሜሪካውያን ማህበረሰብ አባላት ለዘንድሮው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ለውሳኔያቸው ምን አይነት ጉዳዮችን መሰረት እያደረጉ ነው? የአሜሪካ ድምጽ ያነጋገራቸው የማህበረሰብ ቡድኖች ተጠሪዎች በግልም ሆነ እንደ ማህበረሰብ በመርጫው ቅድሚያ ስለሚሰጧቸው ጉዳዮች አጋርተውናል። አቶ ዮም ፍስሐ የሁለቱ እጩዎች የመርጫ ዘመቻዎች በየበኩላቸው እጩዎቻቸውን እንዲመርጡላቸው የማህበረሰቡን አባላት ለማሳመን አራት ተወካዮቻቸውን የላኩበት የአሜሪካ ኢትዮጵያውያን የሕዝብ ጉዳዮች ኮሚቴ ኤፓክ ዋና ጸሐፊ ናቸው። ከተቋቋመ 3 ዓመት ተኩል የሆነው ኤፓክ በቅርቡ ስላሰናዳው ስለዚህ መድረክም አስረድተውናል። አቶ ዮምን ያወያያቸው አሉላ ከበደ ተከታዩን ይዞ ቀርበዋል።
አቶ ዮም ፍስሐ፣ በቅድሚያ ለጊዜው አመሰግናለሁ።
አቶ አሉላ፣ በዚህ አጋጣሚ ይህንን እድል ስለሰጠኝ አመሰግናለሁ።
በዩናይት ስቴትስ ፖለቲካ ለነቃ ተሳትፏችሁ መሰረቱ ምንድን ነው?
ትውልደ ኢትዮጵያውያን የሆነ የአሜሪካ ዜግነት ያለው ኢትዮጵያዊ ቁጥሩ ብዙ ነው። እንግዲህ የሚገመተው እስከ 1 ሚሊዮን በአሜሪካን ሀገር ይኖራል ተብሎ ነው። መምረጥ የሚችለውም ከ300,000 በላይ ነው። ይሄ በዚህ በአሁኑ እንደዚህ አይነት ፉክክር ያለበት ምርጫ ላይ ለውጥ ማምጣት የሚችል ነው። ለምሳሌ ፐንስልቬኒያ በጣም ብዙ ፉክክር ያለበት ስዊንግ ስቴት ይሉታል። በትንሽ ቁጥር አንዱ ሌላውን ለመብለጥ የሚችልበት ነው። ስለዚህ በተለይ በፕሬዚደንሻል ኤሌክሽን የቀድሞ ፕሬዚደንት ዶናልድ ትራምፕ እና የአሁኗ ቫይስ ፕሬዚደንት ካማላ ሃሪስ ሁለቱም እዚህ እየተመላለሱ ምረጡን እያሉ ነው። እኛም ደግሞ ትውልደ ኢትዮጵያውያን አንድ ላይ ስንመርጥ የበለጠ ተሰሚነት ስለሚኖረን ኤፓክ መምረጥ የሚችሉትን ነዋሪዎች እንዲመርጡ፣ ካልመረጡ ተሰሚነት እንደማይኖራቸው በማሳሰብ እንዲመዘገቡ ኢትዮጵያንና ትውልደ ኢትዮጵያውያንን የሚጠቅሙ ተመራጮች እንዲመረጡ ብዙ ጥረት አድርገናል። ወደ 40 የሆኑትን የኮንግረስና የሴኔት አባላት በጥንቃቄ አለማቸው ምንድን ነው፣ በትምህርት፣ በኢሚግሬሽን፣ በንግድ፣ በጤና እኛን የሚጠቅሙን ሰዎች ናቸው ወይ? አንደኛ። ሁለተኛ ደግሞ አሜሪካንና የኢትዮጵያን ግንኙነት እንዲጠናከር ይሰራሉ ወይ? ሀገራችን ሰላም እንዲሆን ይጥራሉ ወይ? የህዝቡ ሰብአዊ መብት እንዲከበር ይጥራሉ ወይ? እነኚህን ተወዳዳሪዎች አነጋግረን አስተምረን ይህን ነገር ሁሉ ካሟሉ እውቅና ሰጠናል ወይም ኢንዶርስ አድርገናል። በመላው ዓለም ያሉ ኢትዮጵያውያኖችን ጥቅም የሚያስጠብቁ ሰዎችን ለማስመረጥ ነው። በዚህ መልክ ነው እየሰራን ያለ ነው።
ቅርቡ ከዋሽንግተን ዲሲ ወጣ ብላ በምትገኘው በአሌክዛንድሪያ ከተማ ዝግጅት አድርጋችሁ የሁለቱንም ፕሬዚዳንታዊ ምርጫ ዘመቻዎች ተወካዮች የጋበዛችሁበት ስነስርዓትም አካሄዳችሁ ነበረ። ምንድን ነው እነኚህ ምርጫ ዘመቻዎችስ እንዲረዷችሁ እንዲያውቁ የምትፈልጉት?
ትውልደ ኢትዮጵያውያን አሜሪካኖች እዚህ በአሜሪካን ሀገር ስንኖር 50 ዓመት የሆነናል እና ይሄ በጣም በአጭር ጊዜ ውስጥ በጣም ብዙ ስራ የሰራ በብዙ ሙያዎች የተሰማራ ዶክተሮች፣ ኢንጂነሮች፣ አስተማሪዎች በንግድ ስራ እና በምንኖርበት ስቴት እና ከተማዎች እዚህ ላለው ለአሜሪካን ኢኮኖሚም ሆነ ህብረተሰብ ትልቅ አስተዋጽኦ የሚያደርግ ነው። በምርጫ በኩል ግን ብዙዎች አይመርጡም። ይሄን ነው የእኛ ስራ ምንድን ነው ትልቁ ተሰሚነት እንድናገኝ ትውልደ ኢትዮጵያ አሜሪካኖች እንዲመርጡ ማድረግ ላይ ነው። እስካሁን ድረስ በዚህ በ50 ዓመት ውስጥ 2-3 ትውልድ ኖሯል። ብዙዎችም ደግሞ እዚህ ሀገር የተወለዱ አሉ እና እነኝህን ሁሉ እንዲሳተፉ ለማድረግ ነው አላማችን። ባለፈው ሚድተርም ኤሌክሽን በቨርጂኒያ ኢትዮጵያውያኖች በጣም ወሳኝ ሚና ነበራቸው። ኢትዮጵያውያኖችን የሚጠቅመውን ገቨርነር ያንክንን ያስመረጠው ትውልደ ኢትዮጵያ የሆኑ አሜሪካውያን ናቸው የሚልም በዋሽንግተን ፖስት ሁሉ ላይ ተጽፏል። እና እንደዚህ አይነት አቅም እያለው አንድ ላይ ሲመርጥ የበለጠ እኛም ተሰሚነት እናገኛለን በማለት ይህን ትልቅ ጉባኤ አዘጋጀን። ተወዳዳሪዎቹን ከሚስተር ትራምፕ ካምፔን፣ ከካማላ ሃሪስ ካምፔን፣ ሌሎችም ደግሞ ባለፈው ጊዜ እውቅና የሰጠናቸው 2 የኮንግሬስ አባላት ጋበዝን። በቪዲዮ እና በፐርሰን የመጡት አንደኛው ሴኔተር ጆን መጓየር የሚባል የቨርጂኒያ ሴኔተር ነው የትራምፕ ካምፔን የላከው ለኮንግሬስ እየተወዳደረ ነው። አንደኛዋ ደግሞ ኮንግሬስ ውመን ሲድኒ ካምላ ሀገር የምትባል ከካሊፎርኒያ ዴሞክራት ናት። አንደኛው ኮንግሬስማን ብራያን ፊትስ ፓትሪክ የሚባል ፔንስልቬኒያ ሪፐብሊካን ነው። አንደኛው ደግሞ ከካሊፎርኒያ ኮንግሬስማን ነው፣ ጃን ጋራማንዲ ይባላል። እንደውም ድሮ እሱ ኢትዮጵያ ውስጥ ፒስ ኮር የነበረ ነው እና በጣም ኢትዮጵያን የሚወድ ሰው ነው። አራቱም ቀረቡ እና ለኢትዮጵያ ኮሚኒቲ ይሄ ታሪካዊ የሆነ ጉባኤ ነው። ለመጀመሪያ ጊዜ ነው 2 ለአሜሪካን ፕሬዚደንት ምርጫ የሚወዳደሩ ለትውልደ ኢትዮጵያ ለአሜሪካን ዜግነት ያላቸው ምረጡን ብለው የቀረቡበት የመጀመሪያ ጊዜ ነው ኢትዮጵያ ዳያስፖራ ታሪክ ማለት ነው። እና በዚህ ቀርበው ለምን እነሱ እንድንመርጣቸው ሁሉም የራሳቸውን ንግግር አደረጉ። በእውነቱ በጣም ብዙ ሰው ይህንን ነገር ሰምቶ ፓክም የሚያደርገውን እውቅና አይቶ አሁን ለመብረት እንዲመቻች አድርገናል ማለት ነው።
በአባልነትም ይሁን በደጋፊነት አብሯችሁ ከሚንቀሳቀሱት አንጻር ቅድሚያ የሚሰጧቸው ጉዳዮች ምንድን ናቸው? እናንተ እስከተረዳችሁትና ድርጅታችሁ ኤፓክ ለይቶ ያየ የተመለከታቸው ካሉ ምንድን ናቸው እንደ ማህበረሰብ ቅድሚያ የሰጣችኋቸው ጉዳዮች?
እዚህ በአሜሪካን ሀገር የሚኖሩ ትውልደ ኢትዮጵያውያን ሆነው አሜሪካዊ ዜግነት ያላቸው በቅድሚያ የሚፈልጉት እኛን መጥቀም የሚፈልጉ ወዳጆች የሚሆኑ ለምሳሌ በኢሚግሬሽን ጉዳይ የሚረዱ፣ በትምህርት በጤና ጉዳዮችን የእኛን ህብረተሰብ የሚረዱ፣ ሀገራችን ላይ ደግሞ ሰላም እንዲሆን ሀገራችን ሰብአዊ መብት እንዲከበር የሚረዱትን በተለይም ደግሞ በአሁኑ ሰዓት ሀገራችን በጣም ከባድ ችግር ላይ ነው ያለችው። ጦርነት ሀገራችን በብዛት አለ። በተለይም ጽሀን ላይ የተነጣጠረውን ዘር ተኮር የሆነ ግድያ ሁሉ እሱ በጣም የሚያስረብሸንና የሚያሳስበን ነው። ሁለት ኢትዮጵያውያን በጣም ሀገር ወዳድ ነው፣ ሀገሩን ይወዳል። ደግሞ ብዙ ማስተዋጽኦ ሲያደርግ የኖረ ነው። ለሀገሩ ደራሽ ነው። ወገኑ መርዳት የሚፈልግ ነው። በብዙ መንገድ በገንዘብም በኩል $7 ቢሊዮን በላይ በአመት ወደ ሀገሩ የሚልክ ነው። በየጊዜው ሰዎች በጦርነትም ለተጎዱ ሁሉ ይረዳል። ሆስፒታል ያሰራል፣ ትምህርት ቤት ያሰራል። ብዙ አስተዋጽኦ ለሀገሩ የሚያደርግ ነው። ችሎታም አቅምም አለው እና አሁንም ደግሞ እነኚህ ነገሮች ላይ ነው ማተኮር የሚፈልገው እና እነኚህን ነገር የሚረዱ ምሳሌ ሰላም እንዲመጣ ተጽዕኖ የሚያደርጉትን ተወዳዳሪዎች እነሱ እንዲመረጡ በጣም ነው የሚፈልገው። እውነት ከሌሎችም ዳያስፖራ የበለጠ ለሀገሩ እና ለወገኑ የሚያስብ የኢትዮጵያ ዳያስፖራ ሀገር ወዳዶች ናቸው እና እነኚህን ላይ ነው የበለጠ የሚያተኩረው ማለት ነው።
ድርጅታችሁ የኢትዮጵያና የዩናይት ስቴትስ የሕዝብ ጉዳዮች ኮሚቴ ኤፓክ ዋና ጸሐፊና ከመስራቾቹ አንዱ አቶ ዮም ፍስሐ እያስተባበራችሁት ያለውን መራጭ ፍላጎትና ምኞት ሀሳብ በተመለከተ ለሰጡን ማብራሪያ ለጊዜው አመሰግናለሁ። በምርጫው ሂደትም ሆነ ከምርጫው በኋላ በተመሳሳይ መልሼ እንደማገኘው ተስፋ አድርጋለሁ። ለአሁኑ እግዜር ይስጥልኝ።
አመሰግናለሁ።
በቀደመው ውይይት መግቢያ እንዳስተዋወቅ ነው ትውልደ ኢትዮጵያ አሜሪካውያኑ የዘንድሮውን የዩናይትድ ስቴትስ ፕሬዝደንታዊ ምርጫ አስመልክቶ ያላቸውን አቋም በሚመለከት ሶስት የተለያዩ የማህበረሰብ ተወካዮችን ነው ያነጋገር ነው። በምርጫ ውሳኔዎቻችሁ ለምን አይነት ጉዳዮች ቅድሚያ ሰጥታችኋል ወይም ትሰጣላችሁ ስንል ለሰነዘርናቸው ጥያቄዎች የየበኩላቸውን እይታ ካጋሩን ውስጥ በዋሽንግተን ዲሲ እና በአካባቢው የሚገኘው የኦሮሞ ማህበረሰብ አባላት ማህበር የቦርድ ፕሬዝደንት ዶክተር ባህሩ ድጉማ አንዱ ናቸው። ዶክተር ባህሩንም ያወያያቸው አሉላ ከበደ ነው።
በቅድሚያ ዶክተር ባህሩ እንደ ዜጋ እንደተረዳሁት ለበርካታ ዓመታት በዩናይት ስቴትስ ቆይታው ድምፅ በመስጠት በመምረጥ የተሳተፉበትን በማየት ብንጀምር ለምን ነበር የተሳተፉትና አሁንም የሚሳተፉት?
ለእኔ ከሁሉ የበለጠ እዚህ ሀገር ዜጋ ሆኜ የመምረጥ እድሉ ሲያጋጥመኝ የተደሰትኩትን ደስታ ልገልጽና አልችልም። 50 ዓመት ከሆነኝ በኋላ ነው ያን እድል ያጋጥመኝ በህይወቴ ልክ። ወይ እኛ ልንመራ ተመርጠን እግዚአብሔር እየሰጠነ ነው እኛ ባለ መንገድ ተገዛ እየተባልኩኝ ከዚያ በኋላ ደግሞ ያወጣት እንዳ ያለው በጠመንጃ ሲገዛ ስለኖርኩኝ የመምረጥ እድል ስላልነበረኝ መጀመሪያ እድሉን ሳገኝ ደቂቃ አልቆየሁም። ለዚህ ነው የአሜሪካ ዲሞክራሲ እጅግ በጣም የምወደው። ለዚህ ነው ደግሞ ሀገሬ ነው ብዬ በኩራት የምጠራው። ሀገሬ ውስጥ የተወለድኩበት ሀገር ያላገኘሁትን ስላስገኘልኝ ነው የምልህ። አንዱ ለዛ ነው የምወደው። ሁለተኛ ደግሞ መምረጥ ብቻ ሳይሆን እንዳውም አልፎ አምነውን ምርጫውን እንዳስተናገድ እድል ስለሰጠኝ ያንንም የመጀመሪያ ደር ካገኘውን ቀን ጀምሮ እስካሁን ሳልሳተፍ አላውቅም። ፖሊንግ ስቴሽን በየ4 ዓመቱ ተሳተፋል።
ዶክተር ባህሩ ለመሆኑ እርስዎ በንቃት የሚሳተፉበትን ማህበረሰብ አባላት ምርጫና በአጠቃላይም በዩናይት ስቴትስ ፖለቲካ ያላቸውን ተሳትፎ የሚያነቃቁ ማህበረሰቡ ቅድሚያ የሚሰጣቸው ዋና ዋና ጉዳዮች ምን ይመስልዎታል? እርስዎ እስከሚያውቁት ድረስ የሁሉንም መያዝ እንደማይቻል እረዳለሁ። እንደው በሚሰሙት በማህበራዊ ተሳትፎ ይልቁንም ደግሞ እርስዎ ማህበሩን በሚመሩበት በምታደርጓቸው ውይይቶች ምን ያያሉ?
ስለ ማህበራችን አባሎች ስናገር በጣም የተወሰኑ ሰዎች ናቸው ሲንግል ኢሹ ናቸው ብዬ የማያቸው ኢንፎርማል ስንነጋገር። ከዛ ውጪ ሰው ወደ ምርጫ ቦታ ሲሄድ የተለያየ ኢሹ ጭንቅላት ውስጥ ይዞ ነው የሚሄደው። ብዙ ጊዜ ካምፔን ስንከታተል ከሀገራችን ፖይንት ኦፍ ቪው ሀገራችን ስል ከመጣሁበት ሀገር እዚህ ደግሞ እንደነገርኩ ለእኔ ሀገሬ ነው የመኖር እድል የሰጠኝ ሀገር ነው። ለብዙ ነገር ያበቃኝ ሀገር ስለሆነ እንደ ራሴ ሀገር ነው የማየው። የሀገሪቷን ኢንትረስት ከሰው ኢንትረስት አይቼ ነው አናላይዝ የማደርገው። ብዙ ሰዎች እንደሱ ነው አናላይዝ የሚያደርገው። ስለዚህ it's not about one single issue that really drives የኛ decision making process.
አንድ አጀንዳ ብቻ አይደለም የሚመሩበት፣ ብዙ የሚያመሳክሩት ይሄን ያን ብለው አንስተው የሚጥሉት ሀሳብ ይኖራል እያሉን ነው።
Exactly. That's exactly what ለማለት የፈለኩኝ እሱን። ብዙ ነገሮች አሉ፣ ፕራዮሪቲ አሉ። ከዛ ውስጥ ባላንስ ወስደን ነው ወደ ፖል የምንሄደው ለመምለስ ስንሄድ። በአሁኑ ሰዓት ለምሳሌ ለእኔ ትልቁ ነገር ሚኒማም ይመራኛል ብዬ ለመምረጥ የምፈልገው ሰው እውነት እንደሚናገር እርግጠኛ መሆን አለብኝ። እውነት የማይናገር ሰው ከሆነ፣ ግራ ቀኝ የሚዋሽ ሰው ከሆነ እጅግ በጣም ጨንቀኛል ያንን ሰው እያለቃይ ብዬ ለመረጥ። ይቅርና በወንጀል ተከሶ ወንጀል የተፈረደበት ሰው ከሆነ ደግሞ የባሰውን ችግር ውስጥ ነው የምገባው። ስለዚህ እንዲህ አይነት እሹ እያየን ነው ማለት ነው ያንን ምርጫ ስናደርግ ማን መምረጥ አለብኝ የምለውን ውሳኔ የምንወስደው።
የፖለቲካ ፓርቲዎቹና እጩዎቹ እንግዲህ ሁለት ዋና ዋና ፓርቲዎች ናቸው በዚህ ምርጫ የሚሳተፉት። ሁለት እጩዎች ከአስር ቀን በኋላ በሚለይለት ምርጫ አንዳቸው ፕሬዚዳንት ይሆናሉ። እነኚህ ሁለት ወገኖች ከሚያራምዷቸው ወይም እናራምዳቸዋለን ብለው ይፋ ካደረጓቸው ፖሊሲዎችና አጀንዳዎች የትኞቹ ለማህበረሰቡ ጋባዥ ይመስልዎታል?
እዚህ በጣም አስቸጋሪ ነው። አሁንም ማህበረሰቡ በጠቅላላ እንደዚህ ነው ብዬ ለመናገር ያስቸግረኛል። ለምሳሌ አንድ እንደሚያስቸግረኝ በሃይማኖት በኩል ያው ሰዎች አሉ ፖለቲካ የመጀመሪያው ምርጫቸውን ውሳኔ የሚወስዱት በእምነት በኩል አይተው እምነት ቫሊዎች ላይ ማን ምን ፖዚሽን አለው ብሎ ነው ውሳኔ የሚወስዱት። ይሄ ኢንፎርማል ስንነጋገር የምንሰማው ነገር ነው። በማህበሩ አንድ ወጥ አይደለም። ከዛ ደግሞ አለፍ ብለን በፖሊሲ ደረጃ ካየ ነው አንድ ምሳሌ የሚወስደው ስለ ኢሌጋል ኢሚግሬሽን ብዙ ይነገራል። ሁለቱም ፓርቲዎች ይናገራሉ። ሁለቱም ተመራጮች ለተለያየ ደረጃ ላይ ምርጫ ላይ መሳተፍ ያሉ ሰዎች ይናገራሉ። እኔ አስ ግለሰብ ኢሌጋል ኢሚግሬሽን እጅግ በጣም ነው የምቃወመው። ህገ ወጥ የሆነ ተሰብስቦ እዚህ ሀገር መጥቶ መኖር አለበት የሚለውን ሀሳብ አልደግፈውም። ኢሚግራንት ሀገር መሆኑን እናውቃለን፣ ግን ይቅርና እንደ አሜሪካን ሀገር ያለው በእያንዳንዱ ኤምባሲ ዙሪያ እየዞርን ካየን ሀገሩ በሙሉ ሀገሩን ለቆ ወደዚህ ለመምጣት የነሳ የሚመስልበት ሲቹዌሽን ላይ ከተለያየ ሀገር እዚህ ለመምጣት የማይፈልግ ሰው የለም ሊትራሊ። በዛ ሁኔታ ላይ ያለ ዝም ብሎ በር ከፍቶ አሜሪካን ማንንም ማስገባት አለበት ብሎ የሚናገር ሰው ካለ something is wrong። At the same time ሰው መጥቶ እዚህ የሚሰራውን ስራ ካልሰራ የዚህ ሀገር ኢኮኖሚ ባንዴ ነው ኮላፕስ የሚያደርገው። ስንት ነገር ከውጭ የመጣ ሰው ነው በብዛት ይሄ ማኑዋል ስራ መስራት ላይ ያለ ኢቨን ሶፊስቲኬትድ እና ፕሮፌሽናል ስራ ሆስፒታል ስንሄድ ምንድን ነው የምናየው? ብዙ ከውጭ የመጡ ሰዎች ና ኦፍኮርስ የዚህ ሀገር ዜጋ ሆነው ነው የሚሰሩ ያለው። እና ኢሚግሬሽን ያስፈልገዋል። ይሄ ኢኮኖሚው በጣም ትልቅ ነው፣ ኦፖርቹኒቲ ብዙ ፈጥሯል። እዛ ኦፖርቹኒቲ ተጠቅሞ ተሰርቶ የሀገሬውንም ሰው መጤውንም ለመጥቀም የሚቻለው ሁለቱም ከተቀናጁ ነው፣ ሁለቱም አንድ ላይ ሆኖ ከተሰራ ነው። እና በአንድ ኤክስቼንጅ ይሄ ኢሚግሬሽን መምጣት የለበት የሚሉት ትክክል አይደሉም፣ በሌላ በኩል ደግሞ በር ከፍተን ማስገባት አለብን የሚሉትም ትክክል አይደለም በእኔ አስተያየት። አቲንግ ማህበር ውስጥ ያሉ ብዙ ሰዎች በዚህ እንስማማለን ብዬ ነው ማለት።
ሚዛን ያለው ሁለቱንም ያጣጣመ ፖሊሲ እደግፋለሁ ነው የሚሉት።
ትክክለኛ ነው።
የምርጫው ሂደት ቀደም ብለን እንደጠቀስነው የተቃረበ ውጤቱም በቀናት ውስጥ የሚለይ ነው እና በማህበረሰብ ደረጃ ትርጉም የሚሰጧቸው ጉዳዮች ላይ በፕሮግራማችን መልሰን እንደምናገኘው ተስፋ አድርጋለሁ። ዶክተር ባህሩ ድጉማ የኦሮሞ ማህበር በዋሽንግተን አካባቢ የቦርድ ፕሬዚዳንት፣ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እኔም በጣም አመሰግናለሁ ይህን ስለሰጠኝ።
የኢትዮጵያ አሜሪካውያን ድምፅ በሚል ርዕስ የተሰናዳው ዝግጅታችን የመጨረሻ እንግዳችን ላይ ደርሰናል። ለመሆኑ ከሁለቱ ፕሬዝደንታዊ ተፎካካሪ እጩዎች አንዳቸውን ለመምረጥ ስትወስኑ ቅድሚያ የምትሰጧቸው ጉዳዮች ምንድን ናቸው ስንል ላነሳነው ጥያቄ የበኩላቸውን እይታ ያጋሩን ከትግራይ ተወላጅ የማህበረሰብ አባላት የሆኑት አቶ ፒተር ሃጎስ ገብረን አሉላ ወደ ቢሮአችን ብቅ ብለው አወያይቷቸዋል።
ፒተር ሃጎስ ገብረ በመጽሐፉ በስራዎቹ እንደሚታወቁበት በማህበረሰብ ሃጎስ ገብረ ትውልደ ኢትዮጵያውያን የእርሶም ማህበረሰብ በንቃት የሚሳተፉበት ማህበረሰብ ጨምሮ እጩዋቸውን ለምንድን ነው የሚመርጡት የሚለውን መመልከት ብንጀምር።
በጣም አመሰግናለሁ አሉላ። እኔ አንተ እያልኩ አንተም አንተ ብለህ ብትጠራኝ መቼም ስለ ክብረቱ ስለ ማክበሩ ተቀብያዋለሁ። አመሰግናለሁ ግን አንተ እያልክ ብትጠራኝ ለስራችን የሚቀል ይመስለኛል። ቤት ግን መጀመሪያ እንግዲህ በኢትዮጵያ አቆጣጠር 2017 ነው ያለነው። ገና አዲስ አመት እንደገባ አንድ ወር ነው መስከረም አልቆ አሁን አይ ቲንክ ጥቅምት ገብተናል ይመስለኛልና በአጠቃላይ ለኢትዮጵያ ለኢትዮጵያውያን ሁሉም ላሉ አዲስ መልካም አመት እንዲሆን በኢትዮጵያ በሰላም ፍትህ ተጠያቂነት የሰፈነበትና የፖለቲካ ልዩነቶችም ልክ እንደዚሁ በዲሞክራሲያዊ መንገድ የሚፈታበት ሁኔታ እያደገ የሚያመጣ አመት እንዲሆን እመኛለሁ። ለጊዜ ላለመውሰድ ግን አሜሪካ 250 አመታት እዚህ በዚህ ደረጃ ስትደርስ ትልቁ እንትን ህግ ፖለቲካም ህግም አስተዳደርም እነዚህ ሁኔታዎችን በሰላማዊ መንገድ ማስተናገድ የሚችሉ ስርዓት ስለፈጠረች ነው። በአሜሪካ በአንድ ጊዜ ብቻ ነው በሲቪል ዎር ጦርነት የተካሄዱት። በአንጻሩ ኢትዮጵያ ውስጥ ስናይ በ250 ዓመታት ብናየው ብዙ የታሪካችን የጦርነት ታሪክ ነው እና በዚህ አጋጣሚ የሰላም ሁኔታዎች በሰላም የሚፈቱበት እንዲሆን እመኛለሁ።
እሺ፣ በጣም አመሰግናለሁ። መንደርደሪያችን ያደረግነው የዘንድሮ ፕሬዝዳንታዊ ምርጫ ሰዎች ለምርጫ የሚገፋፋቸው በፖለቲካው እንዲሳተፉ የሚገፋፋቸው አሳካለው የሚሉት ገሌን በመርጥ ይበጀኛል የሚሉበትን እርሶ በንቃት የሚሳተፉበትን የኢትዮጵያውያን የትግራይ ተወላጆች ማህበረሰብ እንደው እስከታዘቡ ድረስ ምንድን ነው ይላሉ?
እንግዲህ ያንን ለመመለስ መጀመሪያ እስቲ ምንድን ነው በአጠቃላይ እንግዲህ እንደ ትውልድ ኢትዮጵያውያን በአጠቃላይ በኢትዮጵያውያን ሌላውም እንደ ኢሚግራንት ኮሚኒቲ ወይም ዲያስፖራ በሚለው ቃል እንደጠቀምም ምንድን ነው ሞቲቬት የሚያደርጋቸው የሚለው ላይ ሰፋ አድርገን ብናየው ወደ ስፔሲፊክ ለመምጣቱ ወደ እንትኑ ለመምጣት ይቀለና አንዱ እንግዲህ ሞቲቬሽኑ የቢሎንጊንግነስ ሞቲቬሽኑ አንዱ ለምሳሌ ዲህ ኢትዮጵያውያን ሆነን እንደ ኢትዮጵያ ባህላችንም አኗኗራችንም ኢቭን ምግብ ቤታችንም ያን ሁሉ ምንድነው አታችመንቱ ያው ባህሉም አኗኗሩም አለን። ከዛ በተጨማሪ ደግሞ አገር ቤት ውስጥ ያለው ሁኔታም በተለያየ መንገድ ኢንፍሉዌንስ ለሚያደርገን በኢንተረስት ማንዛር በቢሎንጊንግነስ ማንዛር ሼፕ የሚቀርጹን አመለካከታችን የሚቀርጹን ነገሮች አሉ ማለት ነው። ስለዚህ በዛ ደረጃ እንግዲህ ኢትዮጵያን ምንድናቸው የትግራይ ኮሚኒቲ ይሁን ሌላው ይሁን ምርጫ ሲመርጡ ምንድናቸው
ትኩረት የሚያርጉባቸው
ጉዳይ ስንል አንዱ እንግዲህ ከልምድም ስናየው እንደሌሎችም በትውልድ ሀገራቸው የሚካሄዱ የፖለቲካ ሁኔታዎች እንቅስቃሴዎች በነሱ በምርጫቸው በምርጫ ሰላለፋቸው ላይ አንዱ ትልቁ ፋክተር ወይም አንዱ ትልቁ ጉዳይ ተደርጎ መውሰድ ይቻላል ይወሰዳል። ያ እንግዲህ ወደዛ ስንል እንግዲህ አገር ውስጥ ምን አይነት ፖለቲካ ነው ያለው የትኛው አቅጣጫ ነው የተኛው አቅጣጫ የሚያራምድ አስተዳደር ቢሆን ነው የሚመረጠው ወደሚለው ወደዚህ ወደ አሜሪካው ፖለቲካ ይተረጎማል ማለት ነው። እንግዲህ አንዱ ይሄ ሆኖ እናልባት ወደ ኋላ እንመጣበታለን። ሌላው ግን እዚህ ደግሞ አገር ውስጥ እንደ አሜሪካውያን ደግሞ እዚህ ስንኖር ህይወታችንን ኑሯችንን እንትን የሚያደርገን ተጽዕኖ የሚያሳድርብን በበጎም በአሉታዊ በሆነ መንገድም ተጽዕኖ የሚያሳድርብን ጉዳዮች አሉ። ስለዚህ እነዚያ ጉዳዮች ምንድን ናቸው? ወዴት አቅጣጫ ማን ቢመረጥ ነው የሚሻለን የሚል እንትን አለው።
ያንን እንዲያስቡ ያደርጋቸዋል።
በሶስተኛ ደረጃ ደግሞ በግል የግል እምነት አለ ቫልዩስ የምንለው ነገር አለ በከእምነት ጋር የተያዘ ሊሆን ይችላል ከአስተሳሰብ ከፖለቲካ ፍልስፍና ጋር የተያዘም ሊሆን ይችላል
መልካም እርሶ በትግራይ ዓለም አቀፍ የሰላም ድርጅት የተባለ የማህበረሰብ ተቋም ውስጥ ይሳተፋሉ በምክትል ፕሬዝዳንትነትም አስተዋጽኦ ያደርጋሉ ይህን መሰል የማህበረሰብ ፍላጎት ያለባቸው ቀደም ብሎ እንደተጠቀሱት በአጠቃላይ ትውልደ ኢትዮጵያውያን በሚመለከት ተቀም ያለ ጥናት እንዳልተደረገ ይታወቃል እንደው ወደፊት እነኚህን አይነት ጥናቶች የማካሄድ ፍላጎት በውይይት ደረጃ ማህበረሰቡ የሚበጀውን ለመምረጥ የሚያስችል ግንዛቤ እንዲኖረው የሚረዱ ውይይቶችን መድረኮችን የማበረታታቱ ጉዳይ ትኩረት አስካሁን አልሰጣችሁም ወይም ለምን አልሰጣችሁም አይደለም አስፈላጊነቱ ላይ እንደው አስተያየት ቢሰጡ
Peace and Justice for Tigrayans International ነው የድርጅቱ ስም እና ለትርፍ ያልተደራጀ ወናን ፕሮፊት ኦርጋኒዜሽን ነው በቅርብ ጊዜ ተቋቋመ ድርጅት ነው እና በአንድ ባለፈው በጥር መጨረሻ አካባቢ የመጀመሪያ ወርክሾፕ አካሄደን ነበር በዚህ ላይ እና በዛ ላይ እንግዲህ በሰላም ዙሪያ ሆነ ግን ምን ማድረግ ይቻላል እንዴት ቢሆን ይቻላል የሚል ሐሳቦች እንሸራሸራሉ እና እንደዛ አይነት እኛ በእኛ በአለማችን እንግዲህ እንደዛ አይነት መድረኮች ሰው የሚሳተፍባቸው አክቲቭሊ ለጥሩ ነገር ሰው መረጃ አግኝቶ አውቆ ሊሳተፍ የሚችልባቸው መድረኮች ለማዘጋጀት እናቀዳለን አስፈላጊነቱ ጥርጥር የለውም አስፈላጊነቱ ማለት ባወቅን ቁጥር መረጃ ባገኘን ቁጥር የምንወሰናቸው ውሳኔዎች የተሟሉና በጎ ተጽዕኖ ሊፈጥሩ የሚችሉ ይሆናሉ ምርጫችንም የተስተካከለ ምርጫ ሊያደርገው ይችላል እና የአቅም ጉዳይ ካላን በስተቀር አስፈላጊነቱ ምንም ጥያቄ የለውም
ታይቅም እናልባት የመጨረሻው ጥያቄ የትኛውንም ፓርቲ የትኛውንም እጩ የሚመርጥ ወይንም ድምጹን ሊሰጥ የሚፈቅድ ዜጋ እንደ ዜጋ ትውልደ ኢትዮጵያዊውንም ጨምሮ መምረጥ አንድም የዜጋ መብት መሆኑ ህገ መንግስታዊ መብት ነው ሁለትም እንደ ግዴታም ይታያል አስገዳጅ እንደው ቁጣት አብሮት ባይደረግም ድምጽን ሳይሰጡ መቅረት የሚያጎድለው ነገር አለ ተብሎ ይታሰባልና ከዛ አንጻር የምርጫ ሂደት ላይ ብዙ ጥያቄዎች ብዙ ንግግሮች ውይይቶች ቢኖሩም ሰው ወጥቶ እንዲመርጥ ነውና የሚበረታታው በማህበረሰብ ደረጃ ብቻ አይደለም በቤተሰብ ወዳጅ ጓደኞች በአካባቢ የምታምነውን እጩ ምረጥ ድምጽህን ስጥ የሚለው ነገር ላይ ከጓደኞቹ ከወዳጆቹ ጋር የሚነጋገሩ ከሆነ እንግዲህ ሁለተኛ ትውልድ እየመጣ ነው
በቻል ነው ባለን መድረክ እንነጋገራለን እኔ በግሌም ብዙ ሳተፋለሁ ከዚህ ጋር ከመጣሁኝ ጀምሮ እኔ የአሜሪካ ዜግነት ከወሰድኩኝ ጀምሮ አንዱ ትልቁ የምለው ድምጽ መስጠት ነው እኔ እንዳው ወደ ኋላ መመለስ ባይሆንብኝ ኢትዮጵያ በነበርኩበት ጊዜ ነጻና እንትን ዲሞክራሲ ሆነ ምርጫ ተደርጎ ያቀም በድሜ እድሜ እና እኔ እዚህ ከመጣሁ አንዱ ትልቁ የምለው እንደ ሰው ልጅ ራስ እኔን የሚያስተዳድረኝ በኔ ላይ የሚወስን መንግስት እኔ ራሴ መርጬ አልፈልግም ስል ደግሞ እኔ ራሴ ማውረድ መቻል ትልቁ ሐላፊነትም መብትም ነው እና እኔ ከዚህ በላይ ተለቅ ነገር ያለ ያላሰበም ከግሪክ ጊዜ ጀምሮ እስካሁን ድረስም ዴሞክራሲ ሲባል ህዝብ ራስን በራስ ማስተዳደር ማለት ነው ያ ማለት ዝም ብሎ በረቀቅ የማይጨበጥ ነገር አይደለም እኔም አንተም ሌላውም ተደምረን ይሄ ነው የሚጠቅመን ይሄ አይጠቅመን የሚለው መወሰን ትልቅ ሐላፊነት ነውና እኔ ማንኛውም ሰው ማለት በዛን ቀን ለአንድ ሰዓት ለሁለት ሰዓት ጊዜ ወስዶ ምርጫ መውሰድ ኢቭን ስራም ከስራም ከሆነ ፈቃድ ወስዶ እንደው ስራ ከመግባቱ በፊትም ቀደም ብሎ አንድ ሰዓት ግማሽ ሰዓት ቢወስድ ነውና ዘላይ በእውነት የትኛው ምርጫ ማንን ማረጥ ይመለው የየራሱ ውሳኔ የግሉ ውሳኔ ነው የሚሆነው ግን ያንን ድምጽ ግን አለ መምረጥ ግን መብትን አለመጠቀም ብቻ ሳይሆን ኃላፊነትም አለመወጣት
ነው ያገባ ይመስለኛል። መጪውን ጥቂት ቀናት የቀረውን ምርጫ በተመለከተ የትውልድ ኢትዮጵያ ማህበረሰቦች ምን አይነት ሐሳብ አላቸው? ወዴት ያዘነብላሉ? ምንስ ይታያቸዋል? በሚሉ ጉዳዮች ዙሪያ የተነጋገር ነው። ሌላ መሰል አጋጣሚ ኖሮ እንደምንነጋገር ተስፋ አደርጋለሁ። ፒተር ሃጎስ ገብረ በመጽሐፉ በስራዎቹ እንደሚታወቁበት በማህበረሰብ ሃጎስ ገብረ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
በጣም አመሰግናለሁ።
የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት በአጭር ሞገድ መስመሮች በ22 በ25 እና በ31 ሜትር ባንዶች እንዲሁም በኢትዮ ሳት ሲያስተላልፍ የቆየው የቅዳሜ ምሽት ፕሮግራማችን በዚሁ ተጠናቀቀ። አብራችሁን ስላመሻችሁ በመላ ባልደረቦቻችን ስም እናመሰግናለን። በሰላም እደሩ። Thank you.